ይህ የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥር 18 2015 ዓመተ ምህረት ዝግጅታችን ጀመረ። ጠቅላይ ሚኒስትር አብይ አህመድ ዛሬ በሱዳን የአንድ ቀን የሥራ ጉብኝት አድርገዋል። ዘገባ ይኖረናል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ በሕገወጥ መንገድ የጳጳስ ሹመት ሰጥተዋል እና ሹመትም ተቀብለዋል ያላቸውን ጳጳሳት አውግዞ ከቤተክርስቲያን መለየቱን አስታውቋል። በደቡብ ክልል ጌዲዮ ዞን ገደብ ከተማ ውስጥ በደረሰ ጥቃት 5 ሰላማዊ ሰዎችና 1 ፖሊስ መገደሉን ነዋሪዎችና የከተማ አስተዳደር ገለጸ። እነዚህንና ሌሎች በርከት ያሉ ዘገባዎችን በምሽቱ ይዘንላችኋል። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምን አመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ግርማ ደገፋና ሲሳይ አሸናፊ በምስልና ድምጽ ቅንብር አብረውናሉ። አበየው ገበያው የዌብና ማህበራዊ ገጽ ፕሮዲሰራችን ናት። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ 4 ሰዓት አብራችሁን ቆዩ፣ አብረናችሁ ቆያለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voanews የፌስቡክ ገጻችን ላይ እንገኛለን። አሁን ለምሽቱ ዋና ዋና የዓለም ዜና አየር ሰዓት ይልቃል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። የዴንማርክ የአየር ንብረት ሚኒስትር ዳን ጆርገንሰን ትናንት ረቡዕ የኢትዮጵያን የአፋር ክልል መጎብኘታቸው ተገለጸ። በድርቅ በተጠቃው የአፋር ክልል የሰሜን ኢትዮጵያን ጦርነት ለማስቆም ባለፈው ህዳር የተደረሰውን ስምምነት ተከትሎ የረድኤት እንቅስቃሴ መቀጠሉን ሮይተርስ የዓለም የምግብ ፕሮግራምን ጠቅሶ ዘግቧል። በሰሜን ኢትዮጵያ ሲካሄድ የቆየው ጦርነት ብዙ መቶ ሺዎችን ለረሃብ ሲዳርግ ብዙ ሺዎች መገደላቸውንና አያሌ ሚሊዮን ሰዎች መፈናቀላቸውን ሮይተርስ አክሏል። በየቀኑ ለራሳቸውና ለስድስት ልጆቻቸው ምግብ ሊቀበሉ ከመጠለያ ወደ የዓለም የምግብ ፕሮግራም የምግብ እደላ ጣቢያ የሚመላለሱት ኡሮኮኖጆ ሙሉ በሙሉ የሚተማመኑት በሚሰጣቸው እርዳታ ላይ ብቻ መሆኑን ተናግረዋል። የዴንማርክ የአየር ንብረት ሚኒስትሩ ዳን ጆርገንሰን በሰጡት ቃል እንዲህ ብለዋል።
Especially developed countries have a huge responsibility. One, to reduce our CO2 emissions.
በተለይ የበለጸጉት ሀገሮች ትልቅ ኃላፊነት አለባቸው። አንዱ ኃላፊነታችን የካርቦን ልቀት መጠንን መቀነስ ነው። ይህን ሳናደርግ ስንቀር የሚሆነውን እያየን ነው። የአየር ንብረት ለውጥ ህዝብን ይጎዳል። ደግሞም ጉዳቱ ወደፊት የሚመጣ ሳይሆን አሁን እየደረሰ ያለ ነው።
አያይዘውም የችግሩ መንስኤ መሆናቸው ሲነገር የቆየው የበለጸጉ ሀገሮች የበለጠ ስራ ይጠበቅባቸዋል ሲሉ ሚኒስትሩ አሳስበዋል። ድርቁ አብዝቶ ጎርቶናል ያሉት ኡሮኮኖጆ ላለፉት 3 አመታት ዝናብ የሚባል አላየንም፣ ከብቶቻችንም ሳር አላገኙም፣ ብዙ ከብቶች ሞተውብኛል ብለዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ኤርትራን ጎበኙ። በሩሲያው የውጭ ጉዳይ ሚኒስትር የተመሩ ከፍተኛ ልዑካን በኤርትራ የአንድ ቀን ጉብኝት ለማድረግ ዛሬ ጠዋት ነው ምጽዋ የገቡት። ከሩሲያው የውጭ ጉዳይ ሚኒስትር ላቭሮቭ ጋር ምክትል የውጭ ጉዳይ ሚኒስትሩ ሚሃኤል ቦግዳኖቭም አብረዋቸው ተጉዘዋል። ልዑካኑም የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ፣ ፕሬዝደንታዊ አማካሪው የማነ ገብረ መስቀል፣ በኤርትራ የሩሲያ አምባሳደር ኢጎር ሞዝጎና ሌሎችም ከፍተኛ የመንግስት ባለስልጣናት በምጽዋ ዓለም አቀፍ አውሮፕላን ጣቢያ ተገኝተው ተቀብለዋቸዋል። የሩሲያው የውጭ ጉዳይ ሚኒስትር ከኤርትራ ፕሬዝደንት ኢሳያስ አፈወርቂ ጋር ተገናኝተው የሁለቱን ሀገሮች ግንኙነት ስለማጠናከር እንዲሁም የሁለቱ ሀገሮች ትኩረት በሆኑ የቀጣናው ጉዳዮች ዙሪያ ተወያይተው የውጭ ጉዳይ ሚኒስትሩ የአንድ ቀን ጉብኝታቸውን አጠናቀው መውጣታቸውን የደረሰን ዜና አመልክቷል። የዩናይትድ ስቴትሱ ቦይንግ ኩባንያ በሁለቱ ማክስ ጀቶቹ ላይ ከደረሱት አደጋዎች በተያያዘ በተመሰረተበት ክስ በዛሬው ዕለት ፍርድ ቤት እንደሚቀርብ ተዘግቧል። በአደጋው ሕይወታቸውን ያጡ ተሳፋሪዎች ቤተሰቦችም በችሎቱ ቀርበው ቃላቸውን የሚሰጡ ሲሆን ይህም ቦይንግ በስምምነት ያገኘውን በወንጀል ያለመከሰስ ከለላ አደጋ ላይ ጥሎታል ተብሏል። አሶሺየትድ ፕሬስ ያጠናቀረውን ዘገባ ስምንሽ ቆየ ታቀርባለች።
በቦይንግ 737 ማክስ አውሮፕላኖች ላይ በተከሰቱት ሁለት አደጋዎች ህይወታቸውን ያጡ የተወሰኑ መንገደኞች ቤተሰቦችና የቦይንግ ተወካዮች በቴክሳስ ፍርድ ቤት ሐሙስ ለት ፊት ለፊት ይገናኛሉ። በዚህ የፍርድ ሂደትም ግዙፉ የአውሮፕላን አምራች ከሁለት አመት በፊት እልባት አግኝቼበታለሁ ብሎ ባሰበው ጉዳይ የወንጀል ክስ ይመሰረትበታል። ረቡዕ ለት ለፍርድ ቤት በቀረበው የክስ ማብራሪያ ላይ የሟች ቤተሰብ ጠበቆች ቦይንግ በአሜሪካ ውስጥ ታይቶ የማያውቅ እጅግ ገዳይ የሆነ የድርጅት ወንጀል ፈጽሟል ሲሉ ከሰዋል። ቦይንግ በወንጀል እንዳይከሰስ ከዩናይትድ ስቴትስ የፍትህ መስሪያ ቤት ጋር ስምምነት ከመድረጉ በፊት ከሟች ቤተሰቦች ጋር ምንም አይነት ምክክር አላደረገም። በፍርድ ሂደቱም ወደ 12 የሚጠጉ ከተለያዩ ሀገራት የመጡ ሰዎች የሚወዷቸውን ሰዎች ማጣታቸው ምን አይነት ጉዳት እንዳደረሰባቸው ቃላቸውን ይሰጣሉ ተብሎ ይጠበቃል። በሐሙሱ የችሎት ክስ የማቅረብ ስነ ስርዓት ሁለት ዋና ዋና ጉዳዮች የሚጠበቁ ሲሆን ቦይንግ የእምነት ክህደት ቃሉን ይሰጣል። የተሳፋሪ መንገደኞች ዘመዶች ደግሞ ፍርድ ቤቱ በቦይንግ ላይ ቅድመ ሁኔታ እንዲያስቀምጥ ይጠይቃሉ። ቤተሰቦቹ ረቡዕ ለት ለፍርድ ቤት ባስገቡት መዝገብ ላይ እንዳሰፈሩት እነዚህ ቅድመ ሁኔታዎች ቦይንግ ለመንግስት ቃል በገባው መሰረት የደህንነትና የስነ ምግባር ባህል እየፈጠረ መሆኑን ለመገምገም በፍርድ ቤት የተመረጠ አጣሪ እንዲመደብና የወሰዳቸው እርምጃዎች ለህዝብ ይፋ እንዲደረግ ማድረግን ያጠቃልላሉ። የባይደን አስተዳደር የፍትህ መስሪያ ቤት ክሱን ባይቃወምም ነገር ግን የተደረሰው ስምምነት መቀጠል አለበት በሚለው ሐሳብ ከቦይንግ ጋር መስማማቱን እንደቀጠለ ነው። መስሪያ ቤቱ ባለፈው ህዳር ለፍርድ ቤት ባስገባው ማመልከቻ ስምምነቱ ከፈረሰ መንግስት ቦይንግ ወደፊት ተመሳሳይ አደጋዎች እንዳይደርሱ ለመከላከል እንዲያስችሉ የተነደፉትን ማሻሻያዎች መተግበሩን ለማረጋገጥ አቅሙን ሊያጣይ ይችላል ብሏል። ማክስ አውሮፕላን ለመጀመሪያ ጊዜ በረረው እንደ አውሮፓውያን አቆጣጠር በ2017 ሲሆን የመጀመሪያው አደጋ የደረሰው በ2018 ጥቅምት ወር ላይ ኢንዶኔዥያ ውስጥ ነው። ሁለተኛው አውሮፕላን ደግሞ እንደ አውሮፓውያን አቆጣጠር በ2019 መጋቢት ወር ላይ ኢትዮጵያ ውስጥ መከስከሱ ይታወሳል።
በትግራይ ክልል ትምህርት በሚጀመርበት ሁኔታ ላይ ለመምከር በዛሬው ዕለት የባለሙያዎች ቡድን ወደ መቀለ የመላኩን ትምህርት ሚኒስቴር አስታወቀ። የተቋሙ የኮሙኒኬሽንስ እና የህዝብ ግንኙነት ስራ አስፈጻሚ አመለወርቅ ህዝቅኤል ለአሜሪካ ድምጽ እንደተናገሩት የባለሙያዎች ቡድኑ በክልሉ አጠቃላይ ትምህርትና የከፍተኛ ትምህርትን መልሶ ለማስጀመር ምን አይነት ድጋፎች እንደሚያስፈልጉ ከክልሉ ኃላፊዎች ጋር ይመክራል። ገብረ ሚካኤል ገብረ መድን ዘገባ አለው።
የትምህርት ሚኒስቴር የኮሙኒኬሽንና የህዝብ ግንኙነት ስራ አስፈጻሚ አመለወርቅ ህዝቅኤል ከዚህ ቀደም የትምህርት ሚኒስቴር ባለሙያዎች የአክሱም ዩኒቨርሲቲ ያለበትን ሁኔታ በአካል መመልከታቸውን ተናግረው በዛሬው ዕለት ደግሞ 5 አባላት ያሉት የባለሙያዎች ቡድን ወደ መቀለ መጓዙን ገልጿል። ቡድኑ ከሚመለከታቸው የዘርፉ ኃላፊዎች ጋር እንደሚመክርም ተናግሯል።
በትግራይ ክልል የከፍተኛና አጠቃላይ ትምህርትን ለማስጀመር የሚቻልባቸው ጉዳዮች ላይ ከሚመለከታቸው አካላትም ጭምር ምክክር ውይይት ይደረጋል ማለት ነው። በአጠቃላይ ትምህርትም በከፍተኛ ትምህርትም ያለው ነገር ምን ይመስላል ብቻ አይደለም፣ እንዴት ወደ ስራ ማስገባት እንችላለን፣ ከዚህ ከትምህርት ሚኒስቴር ምን ይጠበቃል፣ ምን እገዛ ነው የሚፈልጉት፣ እዛስ ባለው ሁኔታ ደረጃው መለየት ይቻል አለበት፣ ኢሚዲየትሊ ወደ ስራ መግባት የሚቻልባቸው፣ በመካከለኛ ጊዜ ወደ ስራ መግባት የሚቻልባቸው ጉዳዮች እነዚህ መነጋገር ይጠይቃል እና ያንን ለማድረግ ነው የሄዱት። የስራ ኃላፊዎቹ ቡድን ከመቀሌና አዲግራት ዩኒቨርሲቲዎች አመራሮች ጋር ትምህርት ዳግም መጀመር በሚቻልበት ሁኔታ ላይ ይመክራሉ።
በክልሉ ትምህርት ለማስጀመር ሚኒስቴር መስሪያ ቤቱ እየሰራ መሆኑንም ገልጸዋል።
በአጭር ጊዜ ውስጥ ያሉ አስቻይ ሁኔታዎችን መነሻ አድርጎ ወደ ስራ መገባት አለበት የሚለው እንደ ትምህርት ሚኒስቴርም እንደ መንግስትም አቅጣጫ ሆኖ እየተሰራ ያለበት። በትምህርት ሚኒስቴር በኩልም የተደረጉ ያሉ ዝግጅቶች አሉ። ከዛ ባሻገር ደግሞ በግንኙነት መቋረጥ ምክንያት፣ በሰላም እጦት ምክንያት ፋት ያደረጉ ነገሮች አሉ። አሁን ሰላማዊ ነገር ወደ መስመር ሲገባ በቀጥታ ወደ ስራ መግባት የሚቻልባቸውም ግራውንዶች አሉ። አንዳንድ ስራዎች በተለይ ከአጠቃላይ ትምህርት ጋር ተያይዞ ስለዚህ ዝግጅቶች እየተደረጉ ነው ያሉት።
የትግራይ ክልል የትምህርት ስርዓት ያለበት ሁኔታ እየተጠና እንደሆነም አመለወርቅ ዝቅኤል ተናግሯል። በዚህ ጉዳይ አስተያየት እንዲሰጡን የጠየቅናቸው የትግራይ ክልል ትምህርት ቢሮ ቃል አቀባይ አቶ ዳኛው ከምክክሩ በፊት አስተያየት ለመስጠት እንቸገራለን ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። IATA ወይም IATA በሚለው ምህጻር የሚጠራው ዓለም አቀፍ የአየር ትራንስፖርት ባለስልጣን የሶማሊያን የአየር ክልል በ30 ዓመታት ውስጥ ለመጀመሪያ ጊዜ ክላስ A የሚባለው የደረጃ ምድብ ውስጥ ያስገባው መሆኑን አሳውቋል። እርምጃው በአካባቢው ደህንነትን በከፍተኛ ደረጃ የሚያሻሽልና ፍኬትን የሚያጠናክር መሆኑን አያታ የገለጸ ሲሆን ውሳኔው በአዲስ አበባ ሰዓት ባለፈው እኩለ ሌሊት ላይ ተግባራዊ ሆኗል። ምድብ A ደረጃ ከአማካይ የባህር ጠለል በላይ ከ24500 ጫማ ከፍታ በላይ ያለው የአየር ክልል ሲሆን በዚያ ቀጣና ውስጥ የሚያልፉ በረራዎች ሁሉ ከምድር መቆጣጠሪያው ፍቃድ ማግኘት እንደሚገባቸውና የሞቃዲሾ የአየር መቆጣጠሪያም የሚያስፈልገውን መሳሪያ መቅጠም እንዲችል የሚያደርገው እንደሆነ ተገልጿል። የሶማሊያ መንግስት የአያታን ውሳኔ በደስታ ተቀብሎታል። ሩሲያ ዛሬ ሌሊት ዩክሬን ላይ በተከታታይ የሚሳኤል ጥቃቶች ማድረሷ ተገለጸ። በጥቃቱ ቢያንስ አንድ ሰው እንደተገደለ ነው የተሰማው። ምስራቅ ዩክሬን ውስጥ ደግሞ የሩሲያ ኃይሎች በዩክሬናውያኑ ኃይሎች ላይ ጥቃታቸውን እያፋፋሙ መሆናቸው ተዘግቧል። ሩሲያ ጥቃቱን ያደረሰችው ጀርመንና ዩናይትድ ስቴትስ ለዩክሬን የተራቀቁ ታንኮችን ለመላክ ቃል መግባታቸውን ተከትሎ የዩክሬን ፕሬዝዳንት ዘለንስኪ ንግግር ባደረጉ በጥቂት ሰዓታት ተከትሎ ነው። ምዕራባውያን የዩክሬን አጋሮች ረጅም ርቀት ተተኳሽ ሚሳኤሎችና የጦር አውሮፕላኖች እንዲለግሱ ዘለንስኪ ተማጽኖ አቅርበዋል። በኔቶ አባል ሀገሮች መካከል ወራት የፈጀ ክርክር ከተካሄደ በኋላ በርሊንና ዋሽንግተን ለዩክሬን ታንኮቹን ሊልኩ ተስማምተዋል። ዩናይትድ ስቴትስ 31 እጅግ ዘመናዊና የተራቀቁ አብራምስ የተባሉ ታንኮችን እንደምትልክ ትናንት ፕሬዚደንት ጆ ባይደን አሳውቀዋል። ሞስኮ በበኩሏ ምዕራባውያን ሀገሮች የተራቀቁ ታንኮችን ለዩክሬን መስጠታቸውን አደገኛ የትንኮሳ ተግባር ስትል አስጠንቅቃለች። ጀርመን ታንኮች ለመለገስ መወሰኗንም አስመልክተው ባይደን አድናቆት ሰጥተዋል። የእስራኤል ኃይሎች በእስራኤል ቁጥጥር ስር በሚገኘው ዌስት ባንክ ሸማቂዎችን ለመያዝ ባደረጉት አሰሳ ወቅት 9 ፍልስጤማውያንን ገድለው ሌሎች በርካቶችን ማቁሰላቸውን የፍልስጤም የጤና ጥበቃ ሚኒስቴር አስታወቀ። የዛሬው ብጥብጥ ለወራት ከቀጠለው ግጭት ከሁሉም የከፋው ነው ተብሏል። እንደ ፍልስጤም የጤና ጥበቃ ሚኒስቴር ተጨማሪ ገለጣ ግጭቱ የተካሄደው የሸማቂ ኃይሎች ጠንካራ ይዞታ በሆነውና ላለፈው አንድ ዓመት የእስራኤል ጦር ወታደራዊ እንቅስቃሴ በቀጠለባት ዌስት ባንኳ ጂኒን የስደተኞች ካምፕ ባካሄዱት ብርቱ አሰሳ ወቅት መሆኑ ተዘግቧል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከሌሎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታየን ሳለም ዜናዎችን እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ጥር 18 2015 ዓ.ም ምረት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.com መከታተል ትችላላችሁ። አሁን ለዕለት ወዲያት ነው አብይ ርዕሰ ዘገባችን ወሰዳችሁ። ጠቅላይ ሚኒስትር አብይ አህመድ ዛሬ በሱዳን የአንድ ቀን የሥራ ጉብኝት አድርገዋል። በሱዳን መፈንቅለ መንግስት ከተፈጸመ ወዲህ ጠቅላይ ሚኒስትሩ ሀገሪቱን የጎበኙት ለመጀመሪያ ጊዜ ሲሆን በዛሬው ጉብኝታቸው ከሱዳን ሉዓላዊ የሽግግር መንግስት ፕሬዝዳንት ሌተናል ጀነራል አብዱል ፈታህ አብዱራህማን ጋር እና ሌሎች ተቀናቃኝ የፖለቲካ ኃይሎች ጋር በሁለትዮሽ ጉዳዮች ላይ በሱዳን ወቅታዊ ጉዳዮች ወይም የፖለቲካ ችግሮች ዙሪያ መወያየታቸው ተገልጿል። ኬኔዲ አባተ አጠር ያለ ዘገባ አለው።
ጠቅላይ ሚኒስትር አብይ አህመድ በተለያዩ ምክንያቶች ከሀገራቸው ጋር በቅራኔ ውስጥ በመትገኘው ሱዳን ከአመት በፊት ከተፈጸመው መፈንቅለ መንግስት በኋላ ለመጀመሪያ ጊዜ ነው ዛሬ ጉብኝት ያደረጉት። የሱዳን ሉዓላዊ የሽግግር መንግስት ፕሬዝዳንት ሌተናል ጀነራል አብዱል ፈታህ አልቡርሃን በጥቅምት 2014 ዓ.ም መፈንቅለ መንግስት ፈጽመው በዋናነት በጠቅላይ ሚኒስትር አብይ አህመድ አደራዳሪነት ከተመሰረተው የሲቪሉና የወታደራዊው ክንፎች ጥምር የሽግግር መንግስት ሲቪሉን ጠቅላይ ሚኒስትር አብደላ ሐምዶክን ከስልጣን በማንሳት ዓመታት ሀገሪቱን በበላይነት መምራት ከጀመሩ ወዲህም ቢሆን ሱዳን ፖለቲካዊ ቀውሶችን እያስተናገደች ትገኛለች። የዛሬው የጠቅላይ ሚኒስትር አብይ አህመድ ጉብኝትም ከሁለትዮሽ እና ቀጣናዊ ጉዳዮች በተጨማሪ በሀገሪቱ የፖለቲካ ችግሮች ላይ መወያየትንም ትኩረቱ ያደረገ ነው። የሱዳኑ ገዥ ሉዓላዊ ምክር ቤት ባወጣው መግለጫ ፕሬዝዳንት ቡርሃንና ጠቅላይ ሚኒስትር አብይ የሀገሮቻቸውን የሁለትዮሽ ግንኙነት ማጠናከርና ማሳደግ በሚቻልባቸው ጉዳዮች ላይ መክረዋል ብሏል። በካርቱምና በአዲስ አበባ መካከል ያለው ግንኙነት ከቅርብ ዓመታት ወዲህ ውጥረት የነገሰበት ሲሆን በተለይ የሰሜን ኢትዮጵያው ጦርነት ከተቀሰቀሰ በኋላ ጎልቶ የወጣው የድንበር ውዝግብ የሀገራቱን ግንኙነት ይበልጥ አሻክሯል። ይህ የድንበር ጉዳይ ሁለቱ መሪዎች ውይይት ያደረጉበት አንዱ የሁለትዮሽ ጉዳይ መሆኑን የሱዳን ዜና አገልግሎት ባወጣው ዘገባ መልክቷል። የሉዓላዊው ምክር ቤት ፕሬዝዳንትና ጠቅላይ ሚኒስትር አብይ ከውይይታቸው በኋላ በሰጡት መግለጫ የድንበር ውዝግቡ በነባር ቴክኒካዊ መንገዶችና ውይይቶች እንደሚፈታ ስለመነጋገራቸው ገልጸዋል ሲል ዘገባው መልክቷል። በሱዳንና በኢትዮጵያ መካከል ያለው ግንኙነት ከቅርብ ዓመታት ወዲህ እየሻከረ የመጣበት ሌላው ምክንያት ሱዳን የተለያየ አቋም ስታንጸባርቅበት የቆየው የታላቁ ህዳሴ ግድብ ጉዳይ ነው። በግድቡ ጉዳይ ከቅርብ ጊዜያት ወዲህ ከግብጽ ጋር ያበረችው ሱዳን እንደ ግብጽ ሁሉ በግድቡ ዙሪያ አስገዳጅ ስምምነት እንዲፈረም ትፈልጋለች። ግድቡን በተመለከተ ባደረጉት ውይይት ሁለቱ ሀገራት መግባባት ላይ መድረሳቸውን ፕሬዝዳንት አልቡርሃን መናገራቸውን የዘገበው የሱዳኑ የዜና ወኪል ስለ ስምምነቶቹ ነጥቦች ግን አልጠቀሰም። ጠቅላይ ሚኒስትር አብይ አህመድ በሱዳን ቆይታቸው በአገሪቱ የፖለቲካ ቀውሶች ዙሪያ ከሽግግር ምክር ቤቱ ፕሬዝዳንትና ከተለያዩ የፖለቲካ ኃይሎች ጋር ተገናኝተው መወያየታቸውም ታውቋል። የጠቅላይ ሚኒስትሩ ጽህፈት ቤት በፌስቡክ ገጹ ባጋራው መረጃ ጠቅላይ ሚኒስትሩ ባደረጉት ውይይት ኢትዮጵያ ጣልቃ ገብ ያልሆነ መርህ ለራሷ ብቻ ሳይሆን ለሌሎችም ጭምር የሚሰራ መሆኑን በማረጋገጥ የሱዳን ህዝብና ሁሉም የፖለቲካ ፓርቲዎች ሀገር በቀል መፍትሄዎችን እንዲፈልጉ አበረታተዋል ብሏል። የሱዳን ዜና ወኪል ደግሞ ሱዳናውያን የራሳቸውን የፖለቲካ ችግር በራሳቸው መፍታት እንደሚችሉ ጠቅላይ ሚኒስትሩ በሰጡት መግለጫ ላይ ማንሳታቸውን ዘግቧል። ጠቅላይ ሚኒስትር አብይ የሁለት ዓመታቱን የሰሜን ኢትዮጵያ ግጭት ወደ ፍጻሜ ያመጣውን የሰላም ስምምነትና አፈጻጸሙን እንዲሁም ሌሎች ወቅታዊ የኢትዮጵያ ጉዳዮችን በተመለከተ ለሱዳን ባለስልጣናት ገለጻ ማድረጋቸውም ተገልጿል። ጠቅላይ ሚኒስትሩ ከሱዳን የሽግግር ሉዓላዊ ምክር ቤትና ከሌሎች ባለድርሻ አካላት ጋር ውጤታማ ውይይት አድርገዋል ያለው ጽህፈት ቤታቸው የአንድ ቀን ይፋዊ የስራ ጉብኝታቸውን አጠናቀው አመሻሹን ወደ አዲስ አበባ መመለሳቸውን ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በትንታኔው መጽሔት ዝግጅታችን ወደ ጌዲዮ ነው የምንወስዳችሁ። በደቡብ ክልል ጌዲዮ ዞን ገደብ ከተማ መንግስት ሸኔ ብሎ የሚጠራቸውና ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩት የታጠቁ ቡድኖች 5 ሰው መግደላቸውንና እንዲሁም ደግሞ አንድ የፖሊስ አባል መቁሰሉን የዞኑ አስተዳደር አስታወቀ። ቡድኑ ከትላንት ምሽት 6 ሰዓት ጀምሮ ከተማውን ተቆጣጥሮ ጥቃት አድርሷል ያሉ አይንማኞችም አሉ። በሌላ በኩል ደግሞ ይህ በህዝብ ተወካዮች ምክር ቤት አሸባሪ ሲባል የተፈረጀውና በራሳቸው የኦሮሞ ነጻነት ሰራዊት ብለው የሚጠሩት ቡድን ታጣቂ ቡድን ቃል አቀባይ ለአፋን ኦሮሞ ዝግጅት ክፍል በሰጡት ቃል በከተማው በሚገኝ ፖሊስ የክልሉ ፖሊስና የፌደራል ካምፕ ወይም የወታደሮች ካምፕ ላይ ጥቃት ማድረሱን፣ በዛም ሀል ሲቪሎች ሊጎዱ ይችላሉ፣ በዛ የደረሰን መረጃ ግን የለም የሚል ምላሽ ሰጥቷል። የዚህን ዘገባ ዝርዝር ዮናታን ዘብዲዮስ እንደሚከተለው ይዞታል።
የገዲዮ ዞን አስተዳደር የመንግስት ኮሙኒኬሽን ጉዳዮች መምሪያ ኃላፊ አቶ አብርሃም መኩሪያ ኦነግ ሸኔ ሲሉ የጠሩት የታጠቀ ቡድን አንድ የህዝብ ፖሊስ አባል ጨምሮ 5 ሰላማዊ ሰው መግደሉን ለአሜሪካ ድምጽ ገልጿል።
ቦርደር አካባቢ ነው። ከዚህ ቀደም በተለያዩ ህዝቡ በሚያደርጋቸው ጥረትና መንግስት በየጊዜ መረጃዎችን ያጣራ ተባቢ ላይ የሚፈጠረው የሽኒንግ ስካሴ በግዴታ የተቃኘ ነገሮችን እየስከውን ድረስ ሰላት በተለያዩ መንገድ ስካት ለማድረስ ሙከራዎች ሲያደርጉ ከፍተኛ ምከታ የተደረገ ቆይቷል። አሁን ግን ባለው ትላንትና ማታ በተከሰተው ክስተቶች የተወሰኑ ጉዳቶች ለማድረስ ሞክሯል። አራት ሲቪላንና ፖሊስ ነው እንትና ነው ዳግምስተው ማለት ነው አጠቃላይ ሰውዮችና በንብረት ላይ በመንግስት ተቋማት ላይ ጉዳት ለማድረስ ሞክሯል። ግን በዛም ቢሆን ግን ህዝቡ መንግስትን የተቻለው ጥረት አድርጎ ኦሬዲ ወጥቷል። የዞን መንግስትን ከሚመለከተው አካላት ጋር በመሆን ሪቪው ያደረገ ነው። ወረዳም በዛ ልክ ነው ያለው። አሁን ያለው አጠቃላይ ሁኔታ ማለት ነው።
ቡድኑ ከተማውን ለቆ መውጣቱን ተከትሎ አሁን ከተማው ወደ መደበኛ እንቅስቃሴ ተመልሷል በማለት አቶ አብርሃም ተናግሯል።
ባንክ ላይ ጥቃት ለማድረስ ዝርፋ ለማድረግ ሞክሮ ነበር ግን አልተሳካላቸውም እንጂ ዝርፋ ለማድረግ የሞከረበት ሂደቶች አሉ። አሁን ድረስ ግን በገንዘብ ናይል እንደዚህ ተወስዷል የሚባል ነገር ምንም አሁን የደረሰ ነገር የለም። አሁን ያ ባለው መረጃ እንግዲህ መከላከያ ሰራዊት እዛ በአቀባባይ ባለው እንትኖች አሉ። የኛ ፌደራል ፖሊስና ልዩ ኃይሎችም ፖሊስም የዞን ፖሊስ የወረዳ ፖሊስ የወረዳ ሚሊሻ ህዝቡን በተቀናጀ ሁኔታ የርብርብ ያደረጉ
የኢትዮጵያ ህዝብ ተወካዮች ምክር ቤት በአሸባሪነት ፈርጆ ሸኔ ብሎ የሚጠራውና የራሳቸውን የኦሮሞ ነጻነት ሰራዊት ብሎ የሚጠሩት ታጣቂ ቡድኖች በቨርጂኒያ የሚገኙት ቃል አቀባይ ኦዳ ተርቢ ለቪኦኤ አፋን ኦሮሞ ዝግጅት ክፍል በጉዳዩ ላይ በሰጡት አስተያየት እኛ እርምጃ የወሰድነው በከተማው የፌደራልና የክልል ኃይሎች በሚጠቀሙበት የወታደር ካምፕ ላይ ነው። በዚህ መካከል ሰላማዊ ሰዎች ሊጎዱ ይችላሉ። ስለዚህ ጉዳይ ምንም መረጃ ስለሌለኝ አላውቅም ብሏል። ሆኖም አንድ በስልክ ያነጋገርናቸው አቶ አረጋኝ ነጋሽ የተባሉ የከተማው ነዋሪ ሸኔ ሲሉ የጠሩት ታጣቂ ቡድን ትላንት ከምሽቱ 6 ሰዓት ጀምሮ ከተማውን ተቆጣጥሮ በሰላማዊ ሰዎች ላይ ጨምሮ ጥቃት ማድረሱን ገልጸው በከተማው ከፍተኛ ውከትና ረብሻ ነበር ብሏል።
በአጎራባች ዞኖች ላይ አንዳንድ የሸኔ እንቅስቃሴ የሚታይበት አካባቢ ነው። ግን በማታ ላይ 6 ሰዓት አካባቢ ነው 6:00 ነው ከተማው ማብራትም ሆነ ኔትወርክም በሙሉ ተዘጋ። በዛ ሰዓት ላይ ነበር 6:00 አናቱ ላይ ነው በቃ በአጠቃላይ የቱክስ ሩንታ የጀመረው። ከስድስት ሰዓት እስከ 9:00 ባሉ ሰዓታቶች ላይ ትልቅ የሆነ የትልልቅ ከባባድ መሳሪያዎች ይተኮሱ ነበረ። በአጠቃላይ የነበረው ሁኔታ በጣም አስጊ ነበር። በጣም ማለት ማብራት አክሰሱም አልነበረም። ህዝቡ በጣም የተደናገረበትና ትልቅ ስጋት ውስጥ የገባበት ሁኔታ ነበርና የተፈጠረው።
በተጨማሪም ፖሊስ ጣቢያ ሰብሮ በመግባት የህግ ታራሚዎችን መለቀቃቸውን ጠቅሰው በተለያዩ በፋይናንስና የመንግስት ተቋማት ላይ ጉዳት ማድረሳቸውን ጠቅሷል።
በከተማ ውስጥ የሚገኙ 6 ባንኮች አሉ። 6ቱንም ባንኮች አሁን በትልልቅ መሳሪያዎች በመደብደብ እንዲሁም ዘበኞችንም በመደብደብ በመግባት የተለያዩ ፋይሎችን ዶክመንቶችን በአጠቃላይ አውድሟል። እንዲሁም የመንግስት መስሪያ ቤቶችን የወረዳ ጤና ጽህፈት ቤት እዛ ሙሉ ወድመዋል ማለት ይቻላል። እንዲሁም የፖሊስ ጣቢያውን በአጠቃላይ ውስጥ የነበሩ እስረኞችን በመፍታት የማቃጠል የፖሊስ ፓትሮል መኪናዎችን አደባባይ ላይ አቃጥሏል። እንዲሁም ደግሞ እና የጤና አምቡላንሶችንም የተለያዩ የኮይካ የሚባል ድርጅቶችም ነበሩ በአጠቃላይ ነበሩት ሙሉ ለሙሉ ወድሞ ነበር። እና እንዲሁም አንዳንድ የግለሰብ ቤቶችንም የመጠጥ ቤቶችንም ሰብሮማል። የተለያዩ ቤቶችን የመጠጠር ሙሉ ለሙሉ የማውደም ስራ ነው በቃ የተሰራው ማለት ነው።
ጥቃት አደረሱ የተባሉ የታጠቁ ቡድን አሁን ከተማውን ለቀው ወጥተዋል።
አሁን ሙሉ ለሙሉ በአጠቃላይ ከስድስት ሰዓት እስከ 9:00 በነበረው ሰዓት ነው ሙሉ ለሙሉ የቱክስ ሩምታ ከፍተው እየሰሩ እንደዚህ አይነት ጥፋቶችን እንደዚህ አይነት በደሎችን እያደረሱ የነበሩት።
ጥቃቱ የተፈጸመው የገዲዮ ብሔር የዘመን መለወጫ ደራሮ በዓል ቅዳሜ ዕለት ጥር 20/2015 ለማክበር ህዝቡ የተሰናዳ ባለበት ወቅት መሆኑን የገለጹት የአስተዳደሩ የኮሚኒኬሽን ኃላፊ አቶ አብርሃም ባልተጠበቀ ሁኔታ ድንገት ቤተሰቦቻቸው ለተገደሉባቸው የከተማው ነዋሪዎች የዞኑ መንግስት ጥልቅ ሐዘኑን ይገልጻል ብሏል። የመንግስት የጸጥታ ኃይል ከተማዋን በመቆጣጠሩ ህዝቡ ተረጋግቶ መደበኛ ኑሮን እንዲቀጥልና የደራሮ በዓል እንዲያከብር ያደርጋልም ብሏል። ከተማው ከኦሮሚያ ክልል ምዕራብ ጉጂ ዞን ጋር የሚዋሰን ሲሆን ከጥቂት ዓመታት በፊት በአካባቢው ተፈጥሮ በነበረው ግጭትና ጥቃት 1 ሚሊዮን የሚጠጋ የገዲዮ ተወላጅ መፈናቀላቸው ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው የምትከታተሉት። ወደ ተከታዩ ዘገባችን ስናልፍ በቀጥታ በስልክ መስመራችን ወደ ሚቀርብ ሪፖርት ነው የምንሄደው። ሰሞኑን ተሰጠ በተባለው የጳጳሳት ሹመት ጉዳይ ተወያይቶ ውሳኔ እንደሚያሳልፍ የተገለጸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤ ተወያይቶ ውሳኔ አሳልፏል። ይህንንም በተመለከተ ዛሬ መግለጫ ተሰጥቷል። መግለጫውን የተከታተለው ኬኔዲ አባተ ነው። ኬኔዲ መዚህ ስለመግለጫው ለአድማጮቻችን መረጃውን ሊያካፍልን በስልክ መስመራችን ላይ ይገኛል። ኬኔዲ እንደምናመሸ።
እንዴት ዋልሽ? ጽዮን እንግዲህ እናንተ ጋር ቀን ነው። እንዴት ዋልሽ?
እንግዲህ እኛ ጋር ለእኛ ለአድማጮቻችን ግን ምሽት ነው እና ለዛ ነው እንደምናመሸ የምንለው። በቀጥታ እስቲ ወደ ጥያቄ ወይም ለአድማጮች ልናቀርብ ወደ አሰብ ነው ዝግጅት እንለፍና ቅዱስ ሲኖዶስ ውሳኔ ማሳለፉን መግለጫ ተሰጥቷል እና አጠቃላይ በመግለጫው የተነሳው የሲኖዶሱ ውሳኔ ምንድን ነው? እስቲ ንገረን።
ጥሩ። እንግዲህ ጽዮን፣ እንግዲህ ከሰሞኑም ስንዘግብ እንደነበረው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ በማያውቀውና የቤተክርስቲያንን ሕግ ባልጠበቀ መንገድ ባለፈው እሁድ ጥር 14 የተሰጠ ባለችው ሲመተ ጳጳሳት ጉዳይ ላይ በመወያየት ውሳኔ ለማሳለፍ የቤተክርስቲያኗ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በዕለቱ በሰጡት መግለጫ ነበር አስቸኳይ የቅዱስ ሲኖዶስ ምልአተ ጉባኤ የጠሩት። በዚህ ጥሪ መሰረት እንግዲህ የሲኖዶሱ ምልአተ ጉባኤ ትናንት ረቡዕ ጥር 17 መንበረ ፓትርያርክ ቅድስት ቅዱሳን ማርያም ገዳም በተደረገ ስርዓተ ጸሎት ተጀምሮ ዛሬ ውይይት በማድረግ የተለያዩ ውሳኔዎችን አሳልፏል ማለት ነው። ሲኖዶሱ የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ናቸው ውሳኔውን በንባብ ያቀረቡት። እሳቸው በንባብ እንደገለጹት እንግዲህ ሲመተ ኤጲስቆጶሳት ወይም ጳጳሳት በሚፈጸምበት ጊዜ ያለ ቅዱስ ፓትርያርኩ ፈቃድ ማንም ይህንን ማድረግ እንደማይችል የቤተ ክርስቲያን ሕግ እንደማይፈቅድ ገልጸዋል። ይህ የማይፈቀድበትን የቤተ ክርስቲያናት ሕግጋትን ጠቅሰው የቤተ ክርስቲያኑን ሕግጋት ጠቅሰው የጵጵስና ሹመት ሰጥተዋል በተባሉና ሹመቱን በተቀበሉ አባቶች ላይ የተላለፈውን ውሳኔ በንባብ አቅርበዋል። በቅድሚያ እንግዲህ ሹመቱን ሰጡ በተባሉ አባቶች አባ ሳዊሮስ፣ አባ ኤውስጣቴዎስ እና አባ ዜና ማርቆስ ላይ የተላለፈውን ውሳኔ ነው ያቀረቡት። ጥቂት ከእሳቸው አንደበት ተከታትለን እንመለስ። ሲሆን
ስልጣነ ክህነታቸው የማዕረግ ስማቸው በቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ የተነሳ ስለሆነ ከዛሬ ጥር 18 ቀን 2015 ዓ.ም ጀምሮ በቀድሞ ዓለማዊ ስማቸው እንዲጠሩ፣ ለ በቤተ ክርስቲያናችን መንፈሳዊ አገልግሎት ዙሪያም በሕይወትም ሆነ በሞት በማናቸውም መንፈሳዊ አገልግሎት እንዳያገኙ ቅዱስ ሲኖዶስ አውግዞ ከቤተ ክርስቲያን ለይቷቸዋል።
እንግዲህ እነዚህ ውሳኔዎች ተላልፈዋል። ከዚህም በተጨማሪ የቅዱስ ሲኖዶስ ምልአተ ጉባኤ አውግዞ የለያቸው እነዚህ ሶስቱ አባቶች ይመሯቸው በነበሩ አህጉረ ስብከቶች ላይ መንፈሳዊ አገልግሎት በማከናወን ሀገረ ስብከቶቹን በአባትነት የሚመሩ ሌሎች አበው ሊቃነ ጳጳሳት እንዲመደቡም ምልአተ ጉባኤው መወሰኑ በዚሁ መግለጫ ላይ ተጠቅሷል። የጳጳስነት ሹመት ተቀብለዋል በተባሉትም ላይ መሰል እርምጃ መወሰዱን የተገለጸው እሱንም ከሳቸው ከብፁዕ አቡነ ጴጥሮስ አንደበት ሰምተን እንመለስ።
ሁለተኛ፣ የቅዱስ ሲኖዶስንና የቤተክርስቲያንን ልዕልና በመዳፈርና ቀኖና ቤተክርስቲያንን በመጣፍ በተነሳሱ ግለሰቦች አማካኝነት የኤጲስቆጶስነት ሹመት አግኝተናል ተሹመናል እያሉ የሚገኙ 25 መነኮሳት በህገወጥ መንገድ ቀኖና ቤተክርስቲያንን ጥሰው የተገኙ በመሆኑ አስቀድሞ ከቤተክርስቲያን የተሰጣቸው ከዲቁና ጀምሮ ያለው ሙሉ ስልጣናቸው ስልጣነ ክህነት ተሽሮ ከዛሬ ጥር 18 2015 ዓ.ም ጀምሮ በቅዱስ ሲኖዶስ ምልአተ ጉባኤ ተወግዘው ከቤተክርስቲያን ተለይተዋል።
እንግዲህ ቀደም ተብለው ከተጠቀሱት በተጨማሪ ሌሎች የእግድ ውሳኔዎችን ተላልፈዋል በእነዚህ አባቶች ላይ። ውሳኔው እንግዲህ ከጠቅላይ ሚኒስትር አብይ ጀምሮ ማለት ነው በየደረጃው ላሉ የመንግስት የስራ ኃላፊዎች እንዲደርሳቸው መወሰኑም ነው የተገለጸው። እንግዲህ ከእነዚህ ግለሰቦች መካከል አንዱ የሆኑት አባ ተጋዘ አባዱኛ በጵጵስና ተሾሙት መካከል አንዱ ማለት ነው ከካህን ቅዱስ ሲኖዶስ አስቸኳይ ምልአተ ጉባኤ ስብሰባ በፊት ትናንት ይቅርታ ጠይቀው ተቀባይነት እንዳገኙ በሲኖዶሱ ተገልጿል። ሌሎች አባቶችም ይቅርታ የሚያደርጉ የሚጠይቁ ከሆነ ሲኖዶሱ እንደሚቀበላቸው ተቀብሎ እንደሚመልሳቸው በዚሁ መግለጫ ላይ ተጠቅሷል ማለት ነው። እንደሚታወቀው የተካሄደውን ሹመት ካስተባበሩት የኮሚቴው አባላት መካከል አንዱ መሆናቸውን የገለጹት መምህር ዳንኤል ጫላ ቀደም ሲል ባቀረብናቸው ዘገባዎች ሰኞ ዕለት ለአሜሪካ ድምፅ በሰጡት አስተያየት አካሄዳቸው ሕግን የተከተለ እርምጃቸውም ተገቢ እንደሆነ ተናግረው ነበር። ከዛሬው የሲኖዶስ ውሳኔ በኋላ ግን ከዚህ ወገን የተባለ ምንም ነገር የለም። ሲኖዶሱ እርምጃ ከወሰደባቸው ከነዚህ አካላት በኩል የሚሰጥ መግለጫ ካለ አሊያም አናግረናቸው ሀሳባቸውን ይዘን በሌላ ዘገባ የምንመለስ ይሆናል። ጽዮን
ኬኔዲ፣ ላነሳልህ ለነበረው ጥያቄ ነው ምላሽ የአመጣኸው፣ ግን ሙከራ አላደረጋችሁም? ምክንያቱም ኢትዮጵያ ያሉ በእኛም በኩል በዚህ በዝግጅት ክፍላችንም ኢትዮጵያ የምትገኙ ዘጋቢዎችም ሙከራ ያደረጋችሁ እንደነበር አውቃለሁና ስቱዲዮ ከገባን በኋላም ሙከራ ላደረጋችሁ መልሳችሁ ለማግኘት ከቅዱስ ከቤተክርስቲያኑ ውሳኔ በኋላ ምላሻቸው ምን እንደሆነ
ምላሻቸውን ለማግኘት ሙከራ አድርገናል። ጽዮን፣ እንግዲህ መግለጫው የተሰጠው ወደ አመሻሽ አካባቢ ነው። ከዚያ በኋላ ቢሆን የተለያዩ አባቶች ጋር ለመደወል ሞክረናል። የአብዛኛው ስልካቸው አይሰራም። እንግዲህ ባለፈው ከሰኞ ዕለትም ጀምሮ በተለይ አባ ሳዊሮስ የእጅ ስልካቸው ላይ እኔም በተደጋጋሚ ደውዬ ነበር፣ ነገር ግን ሊያነሱ አልቻሉም። ምናልባት ከነገ ጀምሮ ደግሞ እንደዚሁ የሚመለከታቸውን ከነሱ ወገን ያሉ አካላትን ደውለን ለማግኘት እንሞክራለን። እንግዲህ ለአድማጮች ተመልካቾቻችንም በዚህ ጉዳይ ላይ ተጨማሪ መረጃዎችን እናደርሳለን ማለት ነው።
እሺ ኬኔዲ፣ እናመሰግናለን። መልካም ምሽት።
አመሰግናለሁ። መልካም ጊዜ።
የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። ይህንን ዘገባ ሙሉን በዌብሳይታችንና በፌስቡክ ገጻችን ላይ እናኖርላችኋለን። ከዚያ መከታተል ትችላላችሁ። ወደ ተከታዩ ዘገባችን እንሰዳችሁ። ወደ ተከታዩ ዘገባችን ስናልፍ የአፍሪካ መሪዎችና የልማት አጋሮቿ በሴኔጋል እየተካሄደ ባለው ጉባኤ የአፍሪካን የግብርና ምርት ማሳደግ በሚቻልበት ሁኔታ ላይ ይወያያሉ ተብሎ ይጠበቃል። የአየር ንብረት ለውጥ ያስከተለው ቀውስ፣ ከፍተኛ የዋጋ ንረትና የሩሲያ የዩክሬን ወረራ ያስከተለው ተጽዕኖ ተደማምረው በመላው አፍሪካ የምግብ ዋስትና የበረታ አደጋ ላይ ወድቋል። አኒሃ ሃመርሽ ከዳካር ሴኔጋል ያጠናቀረችው ዘገባ ነው። አሉላ ከበደ እንደሚከተለው ይዞታል።
ሶስተኛ ቀኑን በያዘው ውይይት ከአንዳች ሁነኛ መግባባት ላይ የተደረሰበት ነገር ቢኖር አፍሪካ ከውጭ በሚመጣ የምግብ ምርት ላይ ያላት ጥገኝነት ማብቂያው አሁን መሆን አለበት የሚለው ነው። የአፍሪካ ልማት ባንክ እንዳስታወቀው አገሪቱ 9 ቢሊዮን ሰዎችን መመገብ የሚያስችል በቂ የእርሻ መሬት ቢኖራትም ከመቶ ሚሊዮን ሜትሪክ ቶን በላይ ምግብ ከውጭ ለማስመጣት በየዓመቱ 75 ቢሊዮን ዶላር ታወጣለች። አኪን ዊሚ አዴሲና ጉባኤውን ያዘጋጀው የአፍሪካ ልማት ባንክ ፕሬዝዳንት ናቸው።
የምግብ ዋስትናው የተረጋገጠ አህጉር ብቻ ነው በልበ ሙሉነት ብልጽግና ላይ ማተኮር የሚችለው። ምግብ በመለመን ኩራት የለምና ትክክለኛው ጊዜ ትክክለኛው ቅጽበት አሁን ነው። ከልብ የሚሰማኝ አፍሪካ ራሷን መመገብ እንደምትችል ነው። ለዚያም በቁርጠኝነት ተነስቻለሁ።
የመንግስታቱ ድርጅት መረጃ እንደሚያመለክተው ቁጥራቸው 282 ሚሊዮን የሚጠጉ አፍሪካውያን ለረሃብ ስቃይ ሲዳረጉ፣ እንደ አፍሪካ ቀንድና ማዳጋስካር ያሉትን አንዳንድ አካባቢዎችም የማያቋርጠው ድርቅ ከቸነፈር አፋፍ አቃርቧቸዋል። ከቅርብ ጊዜ ወዲህ በዓለም አቀፍ የምግብ አቅርቦት ሰንሰለት ላይ የታየውም ቀውስ ሁኔታውን ይበልጥ አባብሶታል። አፍሪካ ካሁን ቀደም በአመት 30 ሚሊዮን ሜትሪክ ቶን ምግብ በአሁኑ ወቅት መዋጋት ላይ ከሚገኙት ሩሲያና ዩክሬን ስታስገባ የኤነርጂ የማዳበሪያና የምግብ ዋጋ ደግሞ ከ30 እስከ 300 በመቶ እጅ መጨመሩን የአፍሪካ ልማት ባንኩ መረጃ አመልክቷል። የናይጄሪያው ፕሬዝዳንት ሙሐመዱ ቡሃሪ በበኩላቸው ይህንኑ አስመልክቶ በሰጡት አስተያየት
ራስን የመቻሉን ጥረት ለማሳካት የአፍሪካ ሀገሮች ለግብርናና ለገጠር መሰረተ ልማት የሚያውሉትን የገንዘብ መጠን ማሳደግ አለባቸው ይላሉ።
ስኬታማ ለመሆን ለገበሬዎች ድጎማ ማድረግ እንደሚያስፈልገን ምንም ጥርጥር የለውም። ገጠሩን በማልማት ከገጠር ወደ ከተማ የሚደረገውን ፍልሰት መቀነስ አለብን። በተደጋጋሚ የሚደርሰውንና እየጨመረ የመጣውን የድርቅ አደጋ ለመቅረፍም በመስኖ ስራዎች ላይ ከፍ ያለ መዋለ ንዋይ ማፍሰስ ይገባል።
በኋላ ያከለውም ከፍተኛ ብድር የሚያስከትለው ጉዳት ባሳደረው ስጋት የተነሳ ከአፍሪካ ንግድ ባንኮች አጠቃላይ ለግብርና የሚውለው ከ3% በታች መሆኑን ተናግረዋል። በመሆኑም ማዕከላዊ ባንኮች ክፍተቱን ለመሙላት ይገደዳሉ ባይ ናቸው። አህመድ አብዱልላጢፍ የሱዳኑ ግዙፍ የንግድ ኩባንያ ሲቲሲ ግሩፕ ሊቀመንበርና ዋና ስራ አስፈጻሚ ናቸው። በትላንትናው ዕለት በተካሄደ አንድ ውይይት ሲናገሩም በግብርና ምርት ላይ ሊደርስ የሚችለውን አደጋ የግብርና የመድን ዋስትና ሊቀንሰው ይችላል ይላሉ።
ዝናቡ ከማይዘንብበት ነጥብ 5% ከሚሆኑት ያልታደሉት ወገኖች አንዱ ከሆንክ ሙሉ በሙሉ ያጠፋሃል። እናም ትልቅ ችግር ውስጥ ገብተሃል ማለት ነው። በመሆኑም የግብርና መድን ዋስትና መኖር ትልቅ አስቸኳይ አቅም ሊሆን ይችላል።
የተለያዩ ተናጋሪዎች በአህጉሪቱ የተለያዩ አካባቢዎች ተዘገቡ ያሏቸውን ስኬቶች ዘርዝረዋል። ለምሳሌም ያህል ኢትዮጵያ ታመርቶ የነበረውን የአየር ሙቀት የሚቋቋም የስንዴ ዝርያ በአራት ዓመታት ውስጥ ከ5000 ወደ 800000 ሄክታር ከማስፋፋቷን በላይ ወደ ስንዴ ላኪ ሀገርነት በመሸጋገር ላይ ነች። ድርቅን የሚቋቋም የበቆሎ ዝርያ ምርት በኬንያ፣ ታንዛኒያና ኡጋንዳ ከጥፍ በላይ ደርሷል። በዩክሬን የሚካሄደው ጦርነት የፈጠረውን ጫና ለመቋቋም ሀገራቸው የራሷን ማዳበሪያና ስንዴ ማምረት መጀመሯን የተናገሩት ደግሞ የዚምባብዌው ፕሬዝዳንት ኢመርሰን ምናንጓጓ ናቸው። ሀገራቸው በሚቀጥለው ዓመት ወደ ውጪ መላክ የምትችለው ስንዴ ታመርታለች የሚል ተስፋ እንዳላቸውም ተናግረዋል።
አገር በሀገሬው በራሱ ነው መተዳደር ያለበት። አገር ማልማትም ያለባት በሀገሬው ሕዝብ በራሱ ነው። አገር ደግሞ ያፈራውን ይመገባል። ይሄ ነው ቀይ ያፈራው ጥበብ።
ጉባኤው እስከ ነገ አርብ እንደሚቀጥልም ይጠበቃል።
ወደ ተከታዩ ዘገባችን እናልፋለን። ላለፉት ጥቂት ወራት የሰብአዊ መብት ተሟጋቾች የሩሲያ የግል ወታደራዊ ኩባንያ የሆነው ዋግነር ቡድን በወንጀል የተፈረደባቸውን እስረኞች ለዩክሬን ጦርነት የተጠቀሙባቸው ነው በማለት ሲያስጠነቅቁ ቆይቷል። አሁን ደግሞ ዋይት ሃውስ ዶንባስ ውስጥ ለቅጥረኛ ቡድኑ የሚዋጉ ወደ 40000 የሚጠጉ በወንጀል የተፈረደባቸው እስረኞች ላይ እጅግ በጣም ከፍ ያለ ሲል የገለጸው ጉዳት መድረሱን አረጋግጫለሁ ብሏል። ኢጎነር ቲካአንካ በዚህ ዙሪያ ያደረሰንን ዘገባ ስመንሽ ቆየ ታቀርባለች። ሩሲያ ዩክሬን ውስጥ ግዛት ለመያዝ በመታደርገው ትግል ክሬምሊን ዋግነር ቡድን በጦርነቱ ግንባር ለማሳተፍ በሚመለምላቸው በሺዎች የሚቆጠሩ እስረኞች ላይ የበለጠ የተማመነ መሆኑን ዋይት ሃውስ ገልጿል። John Kirby, የአሜሪካ ብሔራዊ ደህንነት ምክር ቤት ቃል አቀባይ ናቸው።
እስረኞቹ ላይ እየደረሰ ያለው ጉዳት እጅግ በጣም ከፍ ያለ ነው። እንደውም እየደረሱ ካሉ ጉዳቶች 90% የሚሆነው እየደረሰ ያለው በእስረኞቹ ላይ ነው ብለን እናስባለን።
ሞስኮ የውጭ ቡድኖች የሚጠቅሱትን የሟቾች ቁጥር ተቃወማለች። ሆኖም በሩሲያ በወንጀል የተፈረደባቸው እስረኞች በከፍተኛ ፍጥነት እየሞቱ መሆኑ ግን ግልጽ ነው። የዩክሬን ባለስልጣናት እንደሚሉት በዩክሬን ጦርነት እንዲዋጉ ከተደረጉ 38000 የሩሲያ እስረኞች መካከል 77% የሚሆኑት ተገድለዋል፣ ቆስለዋል፣ ተማርከዋል ወይም ያሉበት አይታወቅም።
ስጋ መፍጫ ውስጥ ዝም ብለን እየወረወርናቸው ነው።
ሩሲያ ስለ ጦርነቱ አፈጻጸም የሚሰጡ አብዛኛዎቹን የውጭ ግምገማዎች ውድቅ አድርጋ ወታደሮቹ ያገኙትን ጥቅም እያጠናከሩ መሆናቸውን ትገልጻለች። ሆኖም በዋግነር አዛዦች ስር በእስረኞቹ ላይ እየደረሰ ያለውን አሳዛኝ ጣፈንታ ለመሸፈን ግን ለክሬምሊን አስቸጋሪ የሆነ መምጣቱን ባለሙያዎች ይናገራሉ።
እነዚህን እስረኞች ማሟያ እያሉ ነው የሚጠሯቸው።
የዩክሬን የጦርነት ዘጋቢ የሆነው ዩሪ ቡትዞቭ ለአሜሪካ ድምጽ እንደተናገረው ባለፈው ወር ሶሊዳር ከተማን ለመያዝ በተደረገው ጦርነት ብቻ ሩሲያውያን በቀን በመቶዎች የሚቆጠሩ ወታደሮችን እያጡ ነበር ብሏል።
In order to attack the Ukrainian
fire የዩክሬን መተኮሻ ስፍራዎች ላይ ጥቃት ለማድረስ ጠላት እስረኛ ተዋጊዎችን እየተጠቀመ ነው። ይህ አዲስ ነገር አይደለም። በሶቪየት ዘመንም ስታሊን ተጠቅሞባቸዋል።
በሁለተኛው ዓለም ጦርነት የተሳተፉት ተዋጊዎች የሶቪየት ጉላግ እስረኞችን ያካተተ ነበር ሲሆን ያለምንም ከባድ መሳሪያ ድጋፍ ኃይለኛ ሳትን ጥሶ ማለፍን የመሳሰሉ ከባድ ስራዎች ተሰጥቷቸው ነበር። ቡትሶቭ በበኩሉ ባንዳንድ ሁኔታዎች በአግባቡ ትጥቅ የሌላቸው የሩሲያ እስረኞች ተመሳሳይ የሆኑ የዩክሬንን የተኩስ አቅጣጫ ወደ ራሳቸው ማስቀየር የመሳሰሉ ኃላፊነቶች ይሰጣቸዋል ይላል።
ልክ ሲተኮስ የሩሲያ አዛዦች የጠላት መሳሪያ በየት አቅጣጫ እንደሆነ መለየት ይችላሉ።
ኦልጋ ሮማኖቫ ራሽያ ቢሃይንድ ባርስ የተሰኘ የሲቪል መብቶች ቡድን ዋና ዳይሬክተር ሲሆኑ ከዋግነር ጋር የስድስት ወር ኮንትራት ለመፈራረም የተስማሙ እስረኞች በወር $3,000 ያክል እንደሚከፈላቸው ገልጸው የሚያነሳሳቸው ግን ገንዘብ አይደለም ይላሉ።
Their main motive is, of course, to become free.
በእርግጥ ዋና ዓላማቸው ነጻ መሆን ነው።
እስካሁን ድረስ የዋግነር መሪና የሩሲያው ፕሬዝዳንት ቭላድሚር ፑቲን ታማኝ በሆኑት ይቭጊኒ ፕሪጎዣን ከተመለመሉት በ10,000 የሚቆጠሩ እስረኞች ነጻ የወጡና ወደ ቤታቸው እንዲሄዱ የተፈቀደላቸው 106 ብቻ መሆናቸውን ሮማኖቫ ይገልጻሉ።
By the end of last year, the desire to go
to ባለፈው አመት መጨረሻ እስረኞች በዋግነር ውስጥ ገብተው ለማገልገል ያላቸው ፍላጎት በከፍተኛ ሁኔታ ቀንሷል። ለዚህ ምክንያቱ በአንደኛ ደረጃ ከፍርድ ቤት ትዕዛዝ ውጪ የሚፈጸሙ ግድያዎች፣ ያልተፈጸሙ ተስፋዎችና እየደረሱ ያሉት እጅግ ከፍተኛ ጉዳቶች ናቸው።
ሮማኖቫ ክለው ይህ ሁሉ ግን ክሬምሊን እስረኞችን ለጂኦፖለቲካዊ ዓላማዎች ለመጠቀም ያለውን እቅድ የሚያስቆም አይመስልም ይላሉ።
Prigozhin was squeezed out 20 to 30.
Prigozhin በእስር ቤት ውስጥ የሚገኙትን ከ20 እስከ 30 ሺህ የሚሆኑ ሰዎችን ያስወጣል። ከዛ ባለስልጣናቱ መደበኛ ቅስቀሳቸውን ይጀምራሉ።
በህዳር ወር ፑቲን በእስር ላይ ያሉ ወይም ፍርዳቸውን ያልጨረሱ እስረኞችን ለመቀስቀስ የሚያስችል ረቂቅ ህግ እንዲሆን በፊርማቸው ያጸደቁ ሲሆን ይህም በጦርነቱ ለመሳተፍ አቅም ያላቸው ምልምሎች ቁጥር እንዲጨምር አድርጓል። የዜናና የትንታኔ መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ወደ ሁለተኛው አጋማሽ ዘገባችን እናልፋለን። ወደ ትግራይ ክልል ነው የምንወስዳቸው። ባለፈው ሰኞና ማክሰኞ በትግራይ ክልል በተካሄደ የምክር ቤት ስብሰባ የክልሉ ምክር ቤት የአመራር ለውጥ እንዲደረግ ውሳኔ ተላለፉን ገልጸን ነበር ወይም ያንን የተመለከተ ዘገባ አስደምጠናችሁ ነበር። የምን ማለት ነው የትግራይ ክልል ምክር ቤት እንደገና ይዋቀራል ወይም ያመራር ለውጥ ይደረጋል የሚለውን በተመለከተ የትግራይ ክልል የኮሙኒኬሽን ቢሮ ኃላፊ አቶ ረዳይ ሐለፎምን በመቀሌ የሚገኘው ዘጋቢያችን አለም ፍሳሐ ነጋግሯቸዋል። ወደዛው እንለፍ።
አቶ ረዳ ሐለፎም የትግራይ ካቢኔ እንደ አዲስ መዋቅር ያስፈለገበት ምክንያት እንዲህ ይገልጻሉ።
መነሻው የትግራይ ህዝብ ተሳትፎ ለማሳደግ ነው። ሌላ ነገር የለውም። ትግራይ ውስጥ አሁን የገባንበት የሰላም ምዕራፍ ተጀምሯል። ስለዚህ ይሄ ሰላማዊ የትግል ምዕራፍ የሁሉም ሰው ተሳትፎ የሚያስፈልግበት ሁኔታ ፈጥሯል። ስለዚህ ሐሳብ አለኝ የሚል ትግራዋይ በተደራጀ መልኩ ሐሳቡ የሚሰጥበት እድል ለማመቻቸት ነው። ይሄ ደግሞ ተሳትፎ በተለያየ መንገድ ማረጋገጥ ይቻል ይሆናል። በመድረክም የሰው ሐሳብ በተለያየ መንገድ በመስማትም የህዝቡ ማለት ነው ይቻል ይሆናል። ያሁን ግን ተሳትፎ ሐሳቡ እንዲደመጥ ብቻ ሳይሆን በውሳኔ ሰጭነት ጭምር ገብቶ ትክክል የሆነውንም ትክክል ነው ይያለ የራሱ ሐሳቡም ያመጣ ትክክል ያልሆነውም እየነቀፈ ማለት ነው ለትግራይ የሚበጀውን ነገር አስተዋጽኦ ለማድረግ ነው። ይሄንን ለትግራይ የሚበጀው ነገር አስተዋጽኦ ለማድረግ ደግሞ ይሄ የሰላም ትግሉ ለማጠናከር ነው። ይሄ ሰላሙ እንቅስቃሴው የተጀመረው የሰላም ጉዞ ይበልጥ አጠናክሮ ለመቀጠል የሚያስችል ተሳትፎ ማለት ነው። ይሄንን ብዙ ምክክር የሚያስፈልግ ምዕራፍ ስለሆነ የትግራይ ህዝብ ፍላጎት በዚህ በኩል ለማስተካከት ነው። ይሄ ደግሞ ለኢትዮጵያም ጭምር ማለት ነው። ዙያለውን እንኳን ለሰላም ብዙ አስተዋጽኦ ማድረግ ከቻለ በለላኛው በኩልም ተመሰሳይ ማለት ነው። በለላኛው በኩል ደግሞ የተሻለ የሰላም አስተዋጽኦ አደረገ ማለት ለትግራይ ህዝብ እንደዛው ሳለ የሚያገለግል ስለሆነ ተሳትፎ ለማሳደግና የሰላም ትግሉን ይበልጥ ለማጠናከር በማሰብ የተደረገ ነው ማለት ነው።
ይህ አሁን እንደ አዲስ የሚዋቀር የትግራይ ክልል መንግስት ስራ አመራር በደቡብ አፍሪካ የተደረገው የሰላም ስምምነት ጋር የሚያያዝ ነገር አለ ወይ ብዬ ጠይቃቸው አቶ ረዳ እንዲህላሉ።
በደቡብ አፍሪካ ስምምነቱ ያለው የኢንተርም ጋቨርንመንት የማቋቋም ጉዳይ በትግራይ መንግስትና በኢትዮጵያ መንግስት መካከል በሁለት ተዋዋይ ወገኖች በሚደረግ ውይይት የሚፈጸም ነው። አሁን ያ ውይይት ገና ነው ያለው። የሱ ውጤት ነው የሚሆነው፣ የውይይት ውጤት ነው የሚሆነው በትግራይ የሚኖረው የመንግስት አወቃቀር ማለት ነው። አሁን ግን ከዛ በፊት የሆነ ያለው መንግስት የትግራይ መንግስት በእጁ ያለውን አሁን እየሰራበት ያለው ካቢኔ አሁን በስራ ላይ ያለው የስራ አስፈጻሚ ኮሚቴ ራሱን እንደገና የማደራጀት ጉዳይ ነው። ስለዚህ አንደኛ ባልተጀመረበትና ተጀምሮ ማልተቋጨበት ሁኔታ ገና አሁን ወደዛ ባልተገባበት ሁኔታ አሁን እየተደረገ ያለው በዚህ ውጤት ነው የሚባል የሚመስል አይመስለኝም፣ የሚመስል አይደለም። ነገር ግን ይህንን የሰላምን ጉዞ ለማጠናከር ነው ይህንን እያደረግን ያለ ነው። በአንድ በኩል የተሳትፎ ጉዳይ አለ። የትግራይ ህዝብ በተደራጀ መልክ እና መንገድ እንዲሳተፍበት እያል ነው። ይህን የሚያደርገው ደግሞ የሰላም ጉዞውን ለማጠናከር ነው ብለናል። ስለዚህ የሰላም ጉዞ እያወራን ካለን ከደቡብ አፍሪካ በኋላ መሆኑ ምንም ብዙም አዲስ ነገር ላይሆን ይችላል ማለት ነው። እውነት ነው። አሁን ሰላም ያለው ሰላም እያወራን ያለ ነው ከዛ ስምምነት በኋላ ስለሆነ ማለት ነው። የመንግስት አደረጃጀቱ በተመለከተ ከሆነ ጥያቄው ግን ገና ነው። ከውይይት በኋላ የሚሆን ነገር ስለሆነ ቀድሞ የመጣ አስተያየት ነው ብዬ ነው የማስበው።
በማህበራዊ ሚዲያ እንደምሰራጨው የአዲስ አመራር ውክልና ከህወሓት 14 ክልሎች ዘጠኝ ይላል። ይህ ቁጥር ምን ያህል እውነት ነው ብያቸው አቶ ረዳት ሲመልሱ እንዲህ ይላሉ።
አንደኛው በውሳኔው በዚህ ከሁለት ቀናት በፊት ነው በምክር ቤት በትግራይ ምክር ቤት የተወሰነው። የትግራይ ስራ አስፈጻሚ ወይም ካቢኔ ውክልና የወሰደው ማለት ነው። ውክልና ወስዶ እየሰራበት ነው ያለው። ቁጥሩ ላይ አይደለም መጫወት ያለብን፣ እሳቤው ላይ ነው። ዋና ቁም ነገሩ እሳቤው ላይ ነው። እሳቤው ላይ ትግራይ አሁን የተለያዩ ኃይሎች የሚሳተፉባት ትግራይ መሆን መቻል አለባት። የተለያየ ሀሳብ ለትግራይ የሚጠቅም ለሰላም ጉዞው የሚጠቅም ሀሳብ አለኝ የሚሉ አካላት የሚሳተፉበት እንዲሆን ነው። ሌላ ነገር የለውም። ይሄ ቁጥሩ እዛው በተለያዩ ማህበራዊ ሚዲያም የሚናፈሰው ቁጥር ግን እሱ ነው፣ እሱ አይደለም። በስራ ላይ ያለው ጉዳይ ስለሆነ አሁን አስቀድሞ ገና ስራው በተጀመረ ቀን እንዲያው ከምክር ቤት በፊት ነው መሰለኝ አንዳንዶቹ ቁጥር ሲናገሩ የተስተዋሉት ማለት ነው በማህበራዊ ሚዲያ ላይ። እሱ ትክክል አይመስለኝም። ስለዚህ ያ ነው ያ አይደለም፣ ተሰርቶ ሲያልቅ የሚቀርብ ይሆናል። ተሰርቶ አልቆማ ቢሆን ኑሮ ለምክር ቤት እኮ መቅረብ ይችል ነበር። በዚህ ተደራጅተን ቀርበናል፣ ይህን አጽድቁልን ወይም እንዳይጸድቅ አድርጉ ማለት እኮ ይቻል ነበረ። ስለዚህ ባላለቀ ጉዳይ ላይ አሁን ስለ ውጤቱ መነጋገር ገና ስራ በስራ ላይ እየተሰራ ነው እያል ስለ ውጤቱ አሁን መነጋገር ትክክል አይመስለኝም፣ ጠቀሜታውም አይታየኝም ማለት ነው። በዚህ ባልሆነ ነው የተሻለ የሚሆን። አሁን የሰላም ጉዞ ለማጠናከር የሚያስችል የሰላም የሆስቲሊቲ ማለት ነው የግጭት ማቆም ስምምነት ተስማምተን በሁሉም በኩል እየተሰራ ነው ያለው። የትግራይ ህዝብም የትግራይ መንግስትም ለዚህ ቁርጠኝነታቸው በተደጋጋሚ እያሳዩ መጥተዋል። በውሉ መሰረት የተጠየቁትን ነገር በመፈጸም ማለት ነው። የኢትዮጵያ መንግስትም በብዙ ጉዳዮች መሻሻሎች እየታየ ነው። ለምሳሌ አንድ ባስቀምጥ የሰብአዊ ድጋፍ የሚሆነውን ምግብና ምግብ ነክ የሆኑ ነገሮች በኢትዮጵያ መንግስት እስካሁን የተስተጓጎለ ነገር የለም ወደ ትግራይ የሚገባው ማለት ነው። እውነት ነው የኤርትራ ሰራዊትና የአማራ ታጣቂዎች ባሉባቸው አካባቢዎች ህዝባችን እየደረሰው ነው ማለት አይደለም። በዛ ቢታይ እነሱ ባለመውጣታቸው የተፈጸሙ ችግሮች አሉ። ነገር ግን ብዙ መሻሻሎች ደግሞ አሉ። ይህን አጠናክረን መቀጠል መቻል አለብን። ለዚህ ሰላም ሁሉም የኢትዮጵያ ህዝብ በቁርጠኝነት መቆም መቻል አለባቸው። የትግራይ ህዝብም ቅድምም እንደገለጽኩት በቁርጠኝነት እየሰራ ነው ያለው። ስለዚህ የተሻለ አማራጭ የሰላም ጉዞ ነው። አየነው፣ በእነዚያ መንገዶች ሄደን ኢትዮጵያን በታሪኳ ብዙ በተደጋጋሚ ያየችው ነገር ነው። አሁን ደግሞ ብዙ ነገሮች አየን። ስለዚህ ለሰላሙ መጠናከር ሁሉም የድርሻውን መወጣት መቻል አለበት ብዬ ነው የማስበው። ይህንን ሰላም ይበልጥ ውጤታማ እንዲሆን ደግሞ ሚኒመም በትግራይ ውስጥ ያሉ ከመከላከያ ሰራዊት ውጭ ያሉ ታጣቂዎች በሙሉ መውጣት መቻል አለባቸው። እነሱ ለሰላም እንቅፋት ናቸው የሚሆኑት። ኤርትራ ወራሪ ኃይል ስለሆነ ምንም ሊባልም አይገባም ነበር። አሁንም ቢሆን ግን ተጠቅሎ መውጣት ነው ያለበት። ለዚህ የሚሆን ሁሉም ሰው አስተዋጽኦ ማድረግ መቻል አለበት። የኢትዮጵያ መንግስትም ኃላፊነቱ መወጣት መቻል አለበት። በዚህ በኩል የአማራ ታጣቂ ኃይሎችንም ከትግራይ መውጣት መቻል አለባቸው። እነሱ እንዲወጡ የኢትዮጵያ መንግስትም ኃላፊነቱ በሚገባ መወጣት አለበት ብዬ አምናለሁ። በሌሎች በኩል እውነት ነው በብዙ መንገዶች መሻሻሎች አሉ በኢትዮጵያ መንግስት። ይሄ ሰላም ጉዞ የተሟላ እንዲሆን ግን የሚያደናቅፉ ኃይሎች እነዚህ በመሃል ገብተው ስምምነቱን ተግባራዊ እንዳይሆን ወይም ሰላሙ ጤታማ እንዳይሆን የሚያደናቅፉ ኃይሎች ስለሆኑ እነሱ ወደ የመጡበት መመለስ መቻል አለባቸው። ለዚህ ደግሞ ትግራይ ህዝብም የኢትዮጵያ ህዝቦችም የኢትዮጵያ መንግስትም የትግራይ መንግስትም የዓለም አቀፍ ማህበረሰብ ቢሆን በጎ የሆነ አስተዋጽኦ ማድረግ በጎ የሆነ ተጽዕኖ ማድረግ አለባቸው ብዬ ነው የማስበው። አመሰግናለሁ።
አቶ ረዳይ በሰጠኝ ማብራሪያ እጅግ በጣም አመሰግናለሁ። አለም ፍስሀ ለድምጽ አሜሪካ ከመቀለ።
ተከታዩ ዘገባችን ባህልና ማህበረሰብ ነው። ለዛሬ ባህልና ማህበረሰብ ሰሞኑን ወደ ጅማ የተጓዘው ዘጋቢያችን ገልሞ ዳዊት የጅማን የእደ ጥበባት ስራ ቃኝቶ ተከታዩን ዘገባ አሰናድቷል።
ሁሴን ገለታ የጅማ ከተማ ነዋሪ ነው። ከ30 አመታት በላይ በእንጨት ስራ መስማራቱን የሚገልጸው ሁሴን ጅማ የምትታወቅበት ሙያ ስር መሰረቱ የቆየ ነው ይላል።
እነሱ ጉርጓድ ይቆፈራሉ። እንደዚህ ጉርጓድ ውስጥ ትልቅ ግንድ እንጨት ይቀብራሉ። ያ ማለትም እንዳይነቃነቅ ማለት ነው። ያንን የሚሰሩትን ነገር መቋቋም እንደሚችል ማለት ነው። ማሽን ሲተከል ተቆፈሮ ውስጥ ይተከላል። እግሮቹ ምናምን እንዲ ግራውንድ እንዳንተ እንዳይል ማለት ነው። እነሱም ያንን ያደርጋሉ። እዛ ላይ ነው የሚቆመው እና ልክ አሁን እንደ ሌዝ ማሽን ላይ ያሉት ነገሮች በእንጨት መጀመሪያ አውጥተው ራሳቸው ይገጥሙታል። ከዛ በኋላ መውጊያ የሚባለው አሁን ቶርኖ ማሽን ላይ ያለችው ጫፍ ላይ ያለችው አይደለም። እሷም እነሱ ብረትን እንጨት ውስጥ ቀብረውታል ማለት ነው። እነሱ ደግሞ ይሄንን ከዛ ያሰሩትና ያ እንጨት ጠንከር ያለ እንጨት ውስጥ ይቀብሩታል። ከዛ ጠፈር ነው የሚጠቀሙት። ያ ጠፈር ረጅም አድርገው እንደ ወፍጮ ጭንጋ በረጅሙ ይስባሉ። ሴቷ እዚህ ጋር ቁጭ ብላ ይሄንን ስትስብ ወንዱ ከዛ ያንን የተያዘውን ሼፕ ያደርጋል ማለት ነው። እዛ ጋር እንደኛው እንደዚህ ሌዝ ማሽን ቺዝላላቸው ምን አላቸው ትላልቁ ነገሮች የተሰሩት እንደዛ ነው። አሁን አባጅፋር ሙዚየም ውስጥ የምታያቸው ነገሮች ሁሉ እዛ አካባቢ ላይ ተሰሩ።
ይህ በጅማ ከተማ ማለም የሚገኘው ሙዚየምም የከተማውን የጥበብ ታሪክ የሚያሳይ ነው። ወጣት ነጂብ ራያ የጅማ ሙዚየም አስጎብኝና ቅርስ አሰባሳቢ ነው። በዚህ ከ40 አመታት በላይ ባስቆጠረው የጅማ ሙዚየም የኦሮሞ ህዝብ ለሀገር ያበረከታቸውን አስተዋጽኦዎች የሚያሳዩ በርካታ ቅርሶች እንዳሉ ይናገራል።
ቴሶ ሙርቲ ሳኒ ከነፈካቴቾዳ ሁሌ ሙርቲ ሳኒቴ ገረ መዳራቲን ከነቲብሳን።
ይህ የአባጅፋር የችሎት ወንበራቸው ነው። ከፊት የሚታየው ይህ ሚዛን ደግሞ የፍርዳቸውን ሚዛናዊነት የሚያሳይ ነው። ሌላ በታሪክ እንደሚታወቀው በኢትዮጵያ ሚስማርና አካፋን ያመረቱት አባጅፋር ናቸው። አካፋ ማለት ራሱ የአፋን ኦሮሞ ቃል ነው። ያኔ ለአጼ ምኒልክ ልከዋል። ስሙም በዚያው ጸና።
አጼ ምኒልክስ አካፋ ይደና አካፋት ያፈችው።
ነጅብ በተለይ በ1980ዎቹ አካባቢ ጅማ በእጅ የሚታወቁ በርካታ ሙያተኞች የነበሩባት አካባቢ ስለሆነች በኢትዮጵያ የምድር ባቡር ሲዘረጋም ከፍተኛ አስተዋጽኦ ያደረጉት እነሱ ነበሩ ሲል ይናገራል።
ካለች ጉደት ጉዲሰነስ አባጅፋር ለማፋደቸው ወጀጭ ቆመት።
ይህን ሙያ በጅማ ያሳደጉት አባጅፋር ሁለተኛ ናቸው። ማሰራት ብቻ ደግሞ አይደለም ለመሪዎችም ሲያበረክቱ ነበር። ለምሳሌ እንጦጦ ማርያምን ብትጎበኝ አንድ ልዩ መቀመጫ ታገኛለህ። ያ አባጅፋር ለአጼ ምኒልክ የላኩት ነው። በዚያን ጊዜ እንዲያውም ንጉሱ ለአባጅፋር ደብዳቤ ጽፈው ነበር። ምን ይላል መሰለህ ይህ ደብዳቤ?
ሟንበሳ ዘብነ ነገር ይውዳ ይድረስ ከአባጅፋር እንደምን ካልማገር የላክልኝ ሰናፈር ግቴ ወንበር ጫማ ጋቢ ደርሶኛል ይላል። የወንበሩን ስራ አይቼ ጅግኑ ተደነቅኩ። ፈረንጅ ሀገር ከሚሰራ ይበልጣል እንጂ አንስ ፈረንጆቹን በማየት ሁሉ ያደንቁታል። ይደንቁ በርሊስ አጉሜቶ ቁጣሳዴ ሰገልተመክ የዘንድ ባርፈም
ይደብዳቤ ባጉሜ 1890 ላይ ነው የተጻፈው። እናም አባጅፋር የእንጨት ሙያን በማስፋፋት ትልቅ ቦታ እንደነበራቸው ማየት እንችላለን።
የጉዳ ከተበተን አፈሱ ደንደኞች
ንጅብ በጅማ መመረት እንደጀመረ የገለጸው ሌላው ነገር የኢትዮጵያ ያብሻ ቀሚስ ነው። ያለባበስ በጅማና አከባቢዋ ኩለፉን አንሳ ይባላል ይላል።
ኩለፉን አሰጀን ቲፒካሊ ያው ጅማ ከናዋ
ይህ በጅማ አከባቢ ኩለፉን አንሳ ይባላል። በሌላው ያገሪቱ ክፍሎች ያብሻ ቀሚስ የሚባል ስያሜ ያለው ለዚህም ጅማ መነሻ መሆኗን ታሪክ ይናገራል። ይህ ልብስ በጅማ መመረት ብቻ አይደለም አባጅፋር ልብስ ሰፊዎችን ወደ እንጦጦ ልከው ለንጉሱና ለእቴጌ ጣይቱ ብጡል ሰፍተው ሲያለብሷቸው ነበር። ለዚህም እቴጌ ጣይቱ ጳጉሜ 2885 የጻፉት ደብዳቤ አለ።
አይቶ ብራን ኢትዮጵያ ድረስ ካባጅፋር እንደምንከርማለ እዚያገር ይመስገን እንኳን ከዘመን ዘመን አፍራሻከረ የሰደርክልኝ ንዛ ጥልፍ ጠላፊዎች አንዱ ፈንጣጣ ቢታመም ሌሎቹ ደንግጦ ስለመጡ ያንተ አይነት ጥለት የሚያመስዋት እቺ ይቸገርኩኖና ይደብዳቤ እንደደረሰ ሰዎችንም ፋብሪካውን ምላክልኝ ገለ ባጉሜለም ኩደሳገል ኩደሳዴ ሰደተምሽን ከሰጨ።
በእንጨት ስራው በጅማ የሚታወቁ ታሪካዊ የቤት እቃዎችን የሚያዘጋጀው ሴን ግን አሁን ይሞያ እየተረሳ መሆኑ ያሳስባል።
ይሄ ነገር ለምን ይባላል? ለምን ይጻፋል? ለምን እንትን ይላል? የሚልና የሚሰማቸው ሰዎች ጥቂቶች ናቸው በጣም። እነሱም ድምጽ የላቸው ቢንጫጩ ምንም ምንም። እኔ በግሌ አሁን ያመኛል እኔ ብጮ ምንም የሚመጣ ነገር እንደሌለ ያውቃሉ ግን ከመስራት ወደ ኋላ አልልም። እድሉ ቢገኝና መሰረሩም የራሱን የሆነ ነገር ቢያደርግ ለይታ ሚኒ ሙዚየም የመክፈታ ፍላጎቱ ስላለኝ ያን ነገር እንትን የሚለኝ አካል ስካውን አላገኘውንም ደሞ ተስፋ አልቆርጡ።
ሁሴን ሙያውን ላቆዩ ባለሙያዎች መንግስት ተገቢ ትኩረት መስጠት እንዳለበትም አሳስቧል። ለአሜሪካ ድምጽ ገልሙ ዳዊት ከጅማ።
አሁን ደግሞ ወደ ሳይንስ እና ቴክኖሎጂ ነው የምንወስዳችሁ። ካሊፎርኒያ ውስጥ አንድ መኪና የሚያክል ካሜራ በጠፈር ውስጥ ቀድሞ ያልታዩ ክስተቶችን ለመመዝገብ እንዲያስችል ሆኖ የተዘጋጀ ነው። ማት ዲቭል ታሪኩን ዘግቦታል። ግርማ ደገፋ እንዲተርጉሞ አቅርቦታል።
በካሊፎርኒያ ሜንሎ ፓርክ ውስጥ በሚገኘው SLAC ብሔራዊ ቤተ ሙከራ መሐንዲሶች በዓለም ትልቁን ዲጂታል ካሜራ በመስራት ላይ ናቸው። በመንዛር ቃል LSST ብለው የሰየሙት ካሜራ ለሚቀጥሉት 10 ዓመታት የምሽቱን ሰማይ እያየ ምስሎችን ያነሳ ዘንድ በደቡባዊ ቺሊ ውስጥ በሚገኘው ቬራ ሩበን ኦብዘርቫቶሪ ላይ ይተከላል። ተመራማሪዎች በረጅም ጊዜ ውስጥ እጅግ ሰፊውን ጥልቅ ጠፈር በማጤን ለአንዳንድ የሳይንስ ትልልቅ ጥያቄዎች አንዳች ግንዛቤ ለማግኘት ተስፋ ያደርጋሉ። ቲዮ ሹት የስታንፎርድ ዩኒቨርሲቲ የፒኤችዲ ተማሪ ነው።
How old is the universe? How fast is it expanding?
የህዋው እድሜ ምን ያህል ነው? በምን ያህል ፍጥነት ነው እየሰፋ የመጣው? ለምንስ እየሰፋ ይመጣል? ስለዚህ ጨርሶ ወዳልተረዳ ነው 95% ያህል የጠፈሩ ዓለም እየሄደ ነው ማለት ይቻላል። በሳይንቲስቶች ንድፈ ሐሳብ ደረጃ 95% የሚሆነው አጽናፈ ዓለም ወይም ጠፈሩ ከጨለማ ኃይልና ጨለማ ነገር ወይም ማተር የተሰራ ነው። ይህም በቀጥታ በአይን ሊታይ የማይችል ነው። ሆኖም ግን ለረጅም ጊዜ ከተከታተሉትና ከተመለከቱት ጨለማው ኃይል በዙሪያው የሚያስከትለውን ነገር ለይቶ ማወቅ ይቻላል ተብሎ ይታሰባል። ኤረን ሩርመን የካሜራውን ፕሮጀክት የሚመሩ ሰው ናቸው።
We can study it by looking at galaxies.
ወደ ጋላክሲዎቹ በመመልከት ነው የምናጠናው። ከሩቅ ጋላክሲዎች የሚመጣው ብርሃን በእኛና በእነሱ መሃል ባሉት ነገሮች ምክንያት ምን ያህል እንደጎበጠ እናጠናለን። ካሜራው በአብዛኞቹ ምሽቶች ይቀዳል ይቀርጻል። በፍጥነት ቅጂ ወይም ታይም ላፕስ ፊልም አቀናብሮ ያቀርባል። እያንዳንዱ ምስል ከ3 ቢሊዮን ያህል ፒክስሎች የተሰራ ነው የሚሆን። ከእጅ ስልክ የምስል መጠን በ300 እጥፍ ከፍ ይላል። ይህ በዩናይትድ ስቴትስ መንግስት የሚደጎም ፕሮጀክት ምስሎችን ለሌሎች ዓለም አቀፍ ተመራማሪዎች ያጋራል። ትኩረቱን ለአጭር ጊዜ ታይተው በሚጠፉ ክስተቶች ላይ በማድረግ
within 2 minutes we
በሁለት ደቂቃ ውስጥ በኳክብቱና በጋላክሲዎች ውስጥ የምናያቸው ነገሮች ቀድሞ ከታዩበት ምስል ጋር እናነጻጽራለን ልዩነቶችንም እንመዘግባለን ተመራማሪዎች እንግዲህ ያልተጠበቀውን በጉጉት በመጠባበቅ ላይ ናቸው
ተከበራችሁ አድማጮች ለምስቱ ያስተናዳናቸው ዝግጅቶች ተጠናቀቁ ሰዓታችንም ተጠናቋል ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ ብርሃን ኃይሉ ከስቱዲዮ ስርጭቱን ስታቀናብርልን ቆይታለች በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ተገፋው አብረውን አምሽተዋል በሁሉም ስፍራ ባሉ መላበል ደረሞቻችን እናንተ ማብራችሁን ስለቆያችሁ እናመሰግናለን ዝግጅቶቻችንን አዳምጣችሁ አስተያየትና ጥቆማዎቻችሁን በhorn@ news.com የኢሜል አድራሻችን @voamharic የፌስቡክ ገጻችን በውስጥ መስመር ልታደርሱን ትችላላችሁ #voamharic ብላችሁ ደግሞ በትዊተር ተከተሉን ተነጋገሩ YouTube እና Instagram ላይ አለን ለዛሬው ሰላም በደህና ደሩ ነገ እንገናኛለን